ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ሐምሌ 29 2015 ዓ ም ስርጭታችን ጀመረ። የሚኒስትሮች ምክር ቤት ዛሬ ባካሄደው ስብሰባ በአማራ ክልል የአስቸኳይ ጊዜ አዋጅ እንዲታወጅ በሙሉ ድምፅ መወሰኑን አስታውቋል። ይህ በእንዲህ እንዳለ በአስቸኳይ ጊዜ አዋጅ ወቅት ሰብአዊ መብቶች ሊከበሩና ለሰላማዊ ውይይት ቅድሚያ ሊሰጥ እንደሚገባ የኢትዮጵያ ሰብአዊ መብቶች ኮሚሽን አሳስቧል።
ከሚያዝያ ጀምሮ ነው በክልሉ ላይ የጸጥታ መደፍረስ የጀመረው። ከዛን ጊዜ ጀምሮ የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርበት ክትትል እያደረገ ነው። ከተለያዩ ቦታዎች ግጭቱ ካለባቸው አካባቢዎች በሙሉ የተለያዩ በሲቪሊያን ላይ የደረሱ ጥሰቶች እንዳሉ ሪፖርት እየደረሱን ነው። ወደፊት አክሰስ ማድረግ ከቻልን ምርመራ የምናደርግበት እንደተጠበቀ ሆኖ ግን የሚደርሱን ጥቆማዎች፣ የሚያሳዩት ሪፖርቶች በጣም አሳሳቢ ሁኔታዎች ናቸው ያሉት።
ቀደም ብለን የሰማናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ጽህፈት ቤት ኃላፊ አቶ አለባቸው ብርሃኑን ነው። ዝርዝሩ በምሽቱ ይደመጣል። ሌሎች ጉዳዮችም ተካተዋል። እንደምን አምሽታችኋል አድማጮቻችን፣ እንዲሁም ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ ከስቱዲዮ መሰናዶዎችን ታቀናብርልናለች። ዋና አዘጋጅ ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን። ደረጀ ደስታ ይቀጥላል።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። በድጋሚ ለዛሬ ከያዝናቸው ዜናዎች መካከል በአማራው ክልል የአስቸኳይ ጊዜ አዋጅ ስለመታወጁ፣ የፈረንሳይ የኒጀር መፈንቅለ መንግስት መሪዎች ከፈረንሳይ ጋር ያላቸውን ወታደራዊ ትብብር ስለማቋረጣቸው የሚሉትና ሌሎች ይገኙበታል። አሁን ወደ ዝርዝሩ እናልፋለን። የሚኒስትሮች ምክር ቤት ዛሬ ባካሄደው ስብሰባ በአማራ ክልል የአስቸኳይ ጊዜ አዋጅ እንዲታወጅ በሙሉ ድምፅ መወሰኑን አስታውቋል። ይህ አዋጅ ለ6 ወራት እንደሚቆይ የተደነገገ ሲሆን አዋጁን ጥሶ የተገኘ ማንኛውም ሰው እስከ 10 ዓመት በሚደርስ ጽኑ እስራት እንደሚቀጣ ተመልክቷል። ኢሰመኮ በአስቸኳይ ጊዜ አዋጁ ወቅት ሰብአዊ መብቶች ሊከበሩና ሰላማዊ ውይይት ቅድሚያ ሊሰጥ እንደሚገባ አሳስቧል። የኢሰመኮ የባህር ዳር ቅርንጫፍ ኃላፊ ለአሜሪካ ድምፅ በሰጡት አስተያየት በክልሉ ያለው የሰብአዊ ቀውስ አሳሳቢ መሆኑን ጠቅሰው ግጭቱ በሰላም ካልተፈታ የሰብአዊ ሁኔታው ችግር ይበልጥ ሊባባስ ይችላል ብለዋል። በዛሬው ዕለትም በተለያዩ ክልል አካባቢዎች በመከላከያው ሰራዊትና በፋኖ መካከል የተኩስ ልውውጦች እየተካሄዱ እንደሚገኙ ነዋሪዎች ለአሜሪካ ድምፅ ገልጸዋል። የአማራ ክልል የፌዴራል መንግስትን ጣልቃ ገብነት በይፋ ከመጠየቁ አስቀድሞም የመከላከያ ሰራዊት በክልሉ ተሰማርቶ እርምጃ እየወሰደ መሆኑ ይታወሳል። ከአዋጁ በኋላ ምን የተለየ ነገር ሊኖር ይችላል ለሚለው ጥያቄ የህገ መንግስትና ህገ መንግስት ጉዳዮች መምህር የሆኑትን አሮን ደጎል አስተያየት ሰጥተውናል። አድማጮች፣ ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል። የኒጀር ወታደራዊ ቡድን ከፈረንሳይ ጋር የነበራቸውን የወታደራዊ ትብብር ስምምነቶች መሰረዛቸውን አስታወቁ። ስምምነቱ የተሰረዘው ከስልጣን የተወገዱትን የቀድሞ ፕሬዚደንት መሐመድ ባዙምን በመልቀቅ ወደ ቀድሞ ቦታቸው እንዲመለሱ የተቀመጠው ቀነ ገደብ እያለቀና ከመፈንቅለ መንግስት መሪዎች ጋር ለመገናኘት በምዕራብ አፍሪካውያን የተደረገው ጥረት ከተሰናከለ በኋላ ነው። ትናንት ሐሙስ ማምሻውን በአገሪቱ ቴሌቪዥን ንግግር ያደረጉት የወታደራዊ ቡድኑ ተወካይ አማዱ አብዱራማኔ ከኒጀር የቀድሞ ቀኝ ገዢ ፈረንሳይ ጋር የነበሩ ወታደራዊ ስምምነቶች የመቋረጣቸውን ውሳኔ አንብበዋል። ወታደራዊ ቡድኑ በፈረንሳይ፣ በዩናይትድ ስቴትስ፣ በቶጎና የምዕራብ አፍሪካ አገራት የኢኮኖሚ ህብረት ኤካዋስን ጥረት በምታስተባብረው በአጎራባቿ ናይጄሪያ በቀድሞ መንግስት የተሾሙትን አምባሳደሮች ማባረሩን አስታውቋል። ኤካዋስ በዲሞክራሲያዊ መንገድ የተመረጡትን ፕሬዚደንት ባዙምን እስከፊታችን እሁድ ወደ ስልጣን እንዲመልሷቸው ለመፈንቅለ መንግስት መሪዎቹ የጊዜ ገደብ ሰጥቷቸዋል። እንደ መጨረሻ አማራጭም ወታደራዊ ጣልቃ ገብነት ሊከተል እንደሚችል ኤካዋስ አስጠንቅቋል። ወታደራዊ መሪዎቹም በሰጡት ምላሽ ኃይል በኃይል ይመለሳል ማለታቸው ተዘግቧል። በማሊ ሰሜን ምስራቅ የአገሪቱ ክፍል ሚናካ ግዛት ውስጥ በርካታ የማሊ ወታደሮች ዛሬ አርብ በጂሃዲስቶች ተዋጊዎች ጥቃት መገደላቸውን የመንግስት ጦር አስታወቀ። የሰራዊቱ ቃል አቀባይ በመጀመሪያው ቁጥራ 6 ሰዎችን አጥተናል ያሉ ሲሆን በህይወት የተረፉ ቀሪዎችን ወታደሮች ማፈላለጉ ቀጥሏል ብለዋል። አሸባሪዎቹ ቢያንስ 15 ተዋጊዎችን አጥተዋል ሲሉም ቃል አቀባዩ አክለዋል። የአካባቢው ባለስልጣንን የሐሙስን ጥቃት ተከትሎ እስከ 20 የሚደርሱ ሰዎች ተጎድተዋል ወይም ተሰውረዋል በማለት ተናግረዋል። ጥቃቱ የተፈጸመው ወደ አጎራባች ኒጀር ይጓዝ የነበሩትን የጭነት ተሽከርካሪዎች ሲያጅብ በነበረ አንድ የሰራዊቱ ክፍል ላይ በደረሰ ደፈጣ ነው። ኒጀር ራሷ ባለፈው ሳምንት የመፈንቅለ መንግስት የተካሄደባት ሲሆን ከጎረቤት አገሮቿ ጋር መፋጠጧ ተነግሯል። የኒጀር ጉዳይ በአካባቢው ቀውስ እንዲቀሰቀስ ምክንያት ስለመሆኑም የኤኤፍፒ ዘገባ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ባለፈው ሐምሌ የቱኒዚያ ባለስልጣናት ፍልሰተኞችን በጅምላ እየያዙ ማባረር ከጀመሩ ወዲህ በመቶዎች የሚቆጠሩ የአፍሪካ ፍልሰተኞች ሊቢያ እየገቡ መሆኑን የተባበሩት መንግስታትና የሰብአዊ ድርጅቶች አስታወቁ። ዘገባዎች እንደሚያመለክቱት ባለፉት 3 ሳምንታት ብቻ 17 ሰዎች ሞተዋል። ባለፈው ወር ከሳሃራ በታች ካሉ የአፍሪካ ሀገሮች የመጡና በቱኒዚያ የነበሩ በመቶ የሚቆጠሩ ፍልሰተኞች በሊቢያ ድንበር አቅራቢያ ወደሚገኘው በረሃ ተወስደው እንደተጣሉ መናገራቸው መዘገቡ ይታወሳል። ሩሲያ 2 የዩክሬን ባህር ኃይል ሰው አልባ አውሮፕላን ድሮኖች ትናንት ሌሊቱን ኖቮሮይስክ የጥቁር ባህር ላይ የሚገኘውን የሩሲያ ባህር ኃይል ጦር ሰፈር ለማጥቃት ሞክረዋል ስትል ዛሬ አርብ አስታወቀች። ጥቃቱ የሩሲያን የጦር መርከቦች ክፉኛ ጎድተዋል ሲሉ ሁለት ምንጮች ለሮይተርስ መናገራቸውም ተዘግበዋል። እህል ወደ ውጭ የሚላክበትና 2% የዓለም ነዳጅ አቅርቦቶችን የሚያስተናግደው የሲቪል ወደብ የመርከብ እንቅስቃሴን ለጊዜው ማቆም ነበረበት ሲል በቦታው የካስፔኒያን ነዳጅ የሚያጓጉዘው የንግድ ማህበር ተናግሯል። ሩሲያ 2 ሰው አልባ አውሮፕላኖች ተደምስሰዋል ብላለች። በሩሲያና ዩክሬን ጦርነት የሩሲያ የንግድ ወደብ ኢላማ ሲደረግ ይህ የመጀመሪያ ጊዜው ነው። ይህ በእንዲህ እንዳለ ዩክሬንና አጋሮቿ በዚህ ሳምንት መገባደጃ ሳውዲ አረቢያ በምታስተናግደው ድርድር ላይ ለሚደረገው የሰላም እቅድ ዓለም አቀፍ ድጋፍ ለማሰባሰብ በዝግጅት ላይ ናቸው። ዩክሬንና ምዕራባውያን ዲፕሎማቶች በሳውዲ አረቢያ የወደብ ከተማ ጀዳ የሚካሄደው ስብሰባ የትኛውም የሰላም ስምምነት በዩክሬን እየተካሄደ ያለው የሩሲያ ጦርነት እንዲያበቃ ቁልፍ በሆኑ መርሆች እንዲስማሙ ለባለስልጣናቱ እድል ይሰጣል ተብሎ ይጠበቃል። ህንድ በሚቀጥለው ወር ከምታስተናግደው የቡድን 20 አባል አገራት ጉባኤ በፊት በያዘችው የከተማ ጽዳት በዋና ከተማው ኒው ደልሂ የሚገኙ በሺዎች የሚቆጠሩ የጎዳና ላይ ውሾችን ከወዲሁ ማጽዳትና እያደነች መደበቅ መጀመሯ ተነገረ። የኒው ደልሂ ማዘጋጃ ቤት ውሾቹን ከቡቲክ ሱቆች፣ ከሆቴሎችና በከተማዋ አስደናቂ የቱሪስት መናሪያ ከሆኑት እንደ 17ኛው ክፍለ ዘመን ግዙፍ ሐውልት ወይም ሬድ ፎርት ከመሳሰሉት አካባቢዎች የሚያጠምዱ መረቦችን ለመጠቀም ማቀዱን አስታውቋል። ባለስልጣናት በቡድን 20 ስብሰባው ምክንያት ትናንት ሐሙስ የማዘጋጃ ቤቱ ሰራተኞች ውሾችን እያደኑ በመክበብ የአገር ውስጥ የእንስሳት ወደሚጸዱበት ማዕከላት እንደሚወስዷቸው መታዘዛቸውንም ኤኤፍፒ ዘግቧል። ከነዚህ ቦታዎች የሚነሱ ከርታቶቹ ውሾች በሙሉ ፕሮግራሙ እስኪያልቅ ድረስ በእንክብካቤና አመጋገብ ተጠብቀው መቆየት አለባቸው ይላል ትዕዛዙ። ባለፈው ዓመት የቡድን 20 ፕሬዝደንትነቱን ስፍራ ከተቀበለች ወዲህ ወደ 30 ሚሊዮን ነዋሪዎች የሚኖሩባት ኒው ደልሂን በማስዋብ ስራ መጠመዷ ተመልክቷል። እንደ አውሮፓ አቆጣጠር በ2012 በተደረገ ቆጠራ ኒው ደልሂ ውስጥ ከ60,000 በላይ የጎዳና ውሾች እንደሚገኙ ኤኤፍፒ ዘግቧል። በመጨረሻም በአውስትራሊያና ኒውዚላንድ በምድብ ተከፍሎ ይካሄድ የቆየው የዓለም ሴቶች እግር ኳስ ዋንጫ ያልተጠበቁ ውጤቶች እንደታዩበት ተነገረ። 2 ጊዜ ዋንጫ የወሰደውና 2ኛ ደረጃ ላይ የሚገኘው ጀርመንን ጨምሮ ብራዚል እና ካናዳ የመሳሰሉ ቡድኖች ከወዲሁ ተሰናብተዋል። 32 ቡድኖች የተሳተፉበት 64 ጨዋታዎች 16 ቡድኖች ወደ ቀሩበት 8 ጨዋታዎች መጥበቡ ተነግረዋል። በጥሎ ማለፍ ውድድሩ 3 የአፍሪካ ሀገራት ተስፋ እንዳላቸው እየተነገረ ነው። ሞሮኮ፣ ናይጄሪያና የደቡብ አፍሪካ ቡድኖች ወደ ጥሎ ማለፍ ውድድሩ አልፈዋል። ከፍተኛውን ደረጃ የያዘው የአሜሪካ የሴቶች እግር ኳስ ቡድን በእሁዱ ጨዋታው ስዊድንን ይገጥማል ተብሏል። አሜሪካ በዘንድሮ ውድድር በማሸነፍ ለሶስት ተከታታይ ጊዜ የዓለም ዋንጫ አሸናፊ ለመሆን ትሞክራለች ተብሏል። አድማጮች፣ ለምሽቱ ያጠናቀርነው የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናው አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ሐምሌ 29 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በምስልና ድምፅ ቅንብሩ ዛሬ ምሽት ሲሳይ አሸናፊና ግርማ ደገፋም አብረውን ያመሻሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ካሻችሁ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። የሚኒስትሮች ምክር ቤት ዛሬ ባካሄደው ስብሰባ በአማራ ክልል የአስቸኳይ ጊዜ አዋጅ እንዲታወጅ በሙሉ ድምፅ መወሰኑን አስታውቋል። ይህ አዋጅ ለስድስት ወራት እንደሚቆይ የተደነገገ ሲሆን አዋጁን ጥሶ የተገኘ ማንኛውም ሰው እስከ 10 ዓመት በሚደርስ ጽኑ እስራት እንደሚቀጣ ተመልክቷል። በአስቸኳይ ጊዜ አዋጅ ወቅትም ሰብአዊ መብቶች ሊከበሩ ለሰላማዊ ውይይት ቅድሚያ ሊሰጥ እንደሚገባ የኢትዮጵያ ሰብአዊ መብቶች ኮሚሽን አሳስበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ኃላፊ ለአሜሪካ ድምፅ በሰጡት አስተያየት በክልሉ ያለው የሰብአዊ ቀውስ አሳሳቢ መሆኑን ጠቅሰው ግጭቱ በሰላም ካልተፈታ የሰብአዊ ሁኔታው ችግር ይበልጥ ሊባባስ ይችላል ብለዋል። በዛሬው ዕለትም በተለያዩ የክልል አካባቢዎች በመከላከያ ሰራዊትና በፋኖ መካከል የተኩስ ልውውጥ እየተካሄደ እንደሚገኝ ነዋሪዎች ለአሜሪካ ድምፅ ገልጸዋል። የዚህን ዘገባ ዝርዝር ኬኔዲ አባተ ያሰማናል።
የሚኒስትሮች ምክር ቤት ዛሬ ሐምሌ 28 ቀን 2015 ዓ.ም ባካሄደው 23ኛ መደበኛ ስብሰባ በአማራ ክልል የሚታየውን በትጥቅ የተደገፈና በሕገ ወጥነት የፈረጀውን እንቅስቃሴ በመደበኛ የሕግ ማስከበር ስርዓት ለመቆጣጠር ወደማይቻልበት ደረጃ የተሸጋገረ መሆኑን አመልክቷል። በመሆኑም የአስቸኳይ ጊዜ አዋጅ ማወጅ አስፈላጊ ሆኖ ተገኝቷል ያለው የሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጅ ቁጥር 6/2015 እንዲታወጅ በሙሉ ድምጽ መወሰኑን አስታውቋል። ምክር ቤቱ በዛሬ ውሳኔው መንግስት ትጥቅ አንስተው የሚንቀሳቀሱ ኃይሎች ሁሉ የሰላምና ህጋዊ መንገድን እንዲከተሉ ተደጋጋሚ የሰላም ጥሪዎችን ሲያደርግ ቆይቷል ካለ በኋላ ነገር ግን የታጠቁ ጽንፈኛ ቡድኖች ያላቸው አካላት እየፈጸሙ ባለው ጥቃት ምክንያት የክልሉ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ከፍተኛ ጉዳት እየደረሰ ይገኛል ሲል አመልክቷል። እንቅስቃሴው በሀገር ደህንነትና በህዝብ ሰላም ላይ የደቀነው አደጋ ከቀን ወደ ቀን እየጨመረ መጥቷል ሲልም ምክር ቤቱ አክሏል። በህገ መንግስቱና ህገ መንግስታዊ ስርዓት ላይ የተቃጣ አደጋን በመደበኛ የህግ ስርዓት ለመቆጣጠር ባልተቻለ ጊዜ የሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጅ የማወጅ ስልጣን እንዳለው በህገ መንግስቱ አንቀጽ 93 ላይ ተመልክቷል። የአዋጁን መውጣት ተከትሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው ጋዜጣዊ መግለጫ በአስቸኳይ ጊዜ አዋጅ ወቅትም ሰብአዊ መብቶች ሊከበሩ እንደሚገባ አስገንዝቧል። አዋጁ በህገ መንግስቱና ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ ስምምነቶች እውቅና ያገኙ ሰብአዊ መብቶችን እና የአስቸኳይ ጊዜ አዋጅ መርሆችን ባከበረ መልኩ እንዲተከበርም ኮሚሽኑ አሳስቧል። መግለጫውን አስመልክተው የኢሰመኮ የባህር ዳር ጽህፈት ቤት ኃላፊ ያለባቸው ብርሃኑ ለአሜሪካ ድምጽ በሰጡት አስተያየት ከግጭቱ ጋር ተያይዞ በክልሉ ያለው ሰብአዊ ችግር አሳሳቢ መሆኑን ተናግረው ግጭቱ በሰላም ካልተፈታ ሰብአዊ ቀውሱ ቀጣይነት ባለው መልኩ ሊባባስ እንደሚችል አስጠንቅቀዋል።
ክልሉ ከመያዝያ ጀምሮ ነው በክልሉ ላይ የጸጥታ መደፍረስ የጀመረው። ከዛን ጊዜ ጀምሮ የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርበት ክትትል እያደረገ ነው። ከተለያዩ ቦታዎች ግጭቱ ካለባቸው አካባቢዎች በሙሉ በሲቪሊያን ላይ የደረሱ ጥሰቶች እንዳሉ ሪፖርት እየደረሱ ነው። ወደፊት አክሰስ ማድረግ ከቻልን ምርመራ የምናደርግበት እንደተጠበቀ ሆኖ ግን የሚደርሱን ጥቆማዎች፣ የሚያሳዩት ሪፖርቶች በጣም አሳሳቢ ሁኔታዎች ናቸው ያሉት። ለዚህም ነው ይሄ ግጭት በሰላማዊ መንገድ መፍትሄ ካላገኘ በዚሁ ከቀጠለ በዜጎች ላይ የዕለት ተዕለት ስራቸው ይደናቀፋል። በህይወት በአካል ላይ በንብረት ላይ አደጋ እየደረሰ ይቀጥላል። እንዲሁም አሁን አርሶ አደሩ እህል የሚዘራበት ምርት የሚተክልበት ወቅት ስለሆነ ይህ ነገር ከፍተኛ የሆነ ወደፊትም ተጽዕኖ ያለው ነገር ነው ማለት ነው። አስቸኳይ ጉዳይ የተወሰኑ መብቶችን በተወሰነ ደረጃ የመገደብ ውጤት ስለሚኖረው በዚህ ጊዜ ህግ አስፈጻሚ አካላቱ ተጨማሪ እርምጃዎችን እንዲወስድ እድል ስለሚሰጥ ይሄ ደግሞ በዜጎች መብት ላይ ከፍተኛ የሆነ ተጽዕኖ አለው።
ከአስቸኳይ ጊዜ አዋጅ ድንጋጌ ጋር በተያያዘ ህገ መንግስቱ ክፍተቶች እንዳሉበት የሚገልጹት የህገ መንግስትና ህገ መንግስት ጉዳዮች መምህርና ተመራማሪ አሮን ደጎል በአስቸኳይ ጊዜ አዋጅ ወቅት መጣስ ስለሌለባቸው መብቶችም አብራርተዋል።
አስቸኳይ ጊዜ አዋጅን ታውጆ የማይነኩ መብቶች አሉ። ህገ መንግስታችን አንቀጽ 93 ላይ እንደምናየው አንቀጽ 93 ሰፊ ፕሮቪዥን ነው። የማይነኩ መብቶች እንዳሉ የሚያስቀምጠው ለምሳሌ ቁጥር 1 የህገ መንግስት አንቀጽ 1 አንቀጽ 18 አንቀጽ 25 እና አንቀጽ 39 ናቸው። እርግጥ አንቀጽ 1 እንኳን ስለመፈር የምናወራው ስለ ሀገሪቱ ስያሜ ነው። ኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሚለው ስያሜ በተመለከተ ነው። ይሄ የማይነካ አንቀጽ ነው፣ በአስቸኳይ ጊዜ አዋጅ ቢሆን ማለት ነው። ሌላው አንቀጽ 18 ነው። ኢሰብአዊ አያያዝ ስለመከልከል የሚደነግገው ነው። ማንም ሰው አስቸኳይ ጊዜ አዋጅ ምክንያት አድርጎ ተወስድ ማድረግ አይችልም ነው። ሌላው አንቀጽ 25 ነው። የእኩልነት መብት ነው። ማንም ሰው የአስቸኳይ ጊዜ አዋጅ ምክንያት በማድረግ ዲስክሪሚኔት ማድረግ አይችልም ወይም ይህንን ህገ መንግስታዊ መብት መጣት አይችልም። የመጨረሻ የራስን እድል በራስ የመወሰን መብት ተገንጠል ያለው ነው። በተለይ ንዑስ ቁጥር 1 እና ንዑስ ቁጥር 2 በተመለከተ የአስቸኳይ ጊዜ አዋጅ ቢታወጅም የማይነኩ መብቶች ናቸው።
መንግስት የክልል ልዩ ኃይሎችንና ኢመደበኛ ታጣቂዎችን ትጥቅ በማስፈታት ወደ መደበኛ የጸጥታ ኃይሎች ለማካተት በመወሰን በአማራ ክልል ውሳኔውን የመተግበር እንቅስቃሴ ከጀመረበት ካለፈው ሚያዝያ ወር ጀምሮ በክልሉ የትጥቅ ግጭቶች ሲስተዋሉ ቆይተዋል። እነዚህ ግጭቶች በአሁኑ ወቅት እየተባባሱ በመሄድ ለአስቸኳይ ጊዜ አዋጅ ድንጋጌ መንስኤ የሆኑ ሲሆን በዛሬው ዕለትም በተለያዩ የክልሉ አካባቢዎች በመከላከያ ሰራዊትና በፋኖ መካከል የተኩስ ልውውጦች እየተካሄዱ እንደሚገኙ ነዋሪዎች ለአሜሪካ ድምጽ ገልጸዋል። ስማቸው እንዳይጠቀስ ከጠየቁ አስተያየት ሰጪዎቻችን መካከል የሆነችው የምስራቅ ጎጃም ዞን ደብረ ማርቆስ ከተማ ነዋሪ በከተማው መግቢያ አካባቢ ዛሬ የተኩስ ልውውጥ ሲደረግ መዋሉን ተናግራለች።
አሁን ወደ ደብረ ማርቆስ መግቢያ ጋር ጦርነት ከፍቷል። አሁን ነው ዛሬ ነው ተኩስም ተጀምሯል። እየተዋጋ ነው። የቀረው ህዝብም እንትን እያለ ነው፣ ወደ አደባባይ እየወጣ ነው።
አሁን ተኩስ አለ ከተማው ላይ?
አዎ፣ መግቢያው ጋር።
እዛው አካባቢ ነሽ አንቺ?
እኔ እዛው አካባቢ ተቆጣው ጋር ሁሉ ነገር ተቆመ። እንግዲህ ሶስተኛ ቀን ሆኖታል። ግራውን ጦርነት ያለ በመግቢያው በኩል በአዲስ አበባ መግቢያ ወደ ማርቆስ የሚያስገባው እዛው ከተማው ጋር ነው።
ከሰሜን ሸዋ ዞን ሸዋሮቢት ከተማ ያናገርነው አስተያየት ሰጭ ደግሞ ዛሬም በከተማዋ ዙሪያ የተኩስ ልውውጥ ሲካሄድ መዋሉን ገልጿል።
አሁንም አለ የተኩስ ልውውጥ አለው። በመከላከያ ነው ያው ፋኖ ማለት እንቅስቃሴ ምን አለ፣ በቃ ተዘጋግቷል። ከተማው ምንም የለም። ትናንት እኮ ከተማው ላይ ፍንጥርጣሪ ሁሉ ያረፈ ነበር። የሚገርም
በጎንደር የተለያዩ አካባቢዎችም የተኩስ ልውውጦች መኖራቸውን ከነዋሪዎች ማረጋገጥ ተችሏል። በክልሉ ካለው አለመረጋጋት ጋር ተያይዞ ከአዲስ አበባ ወደ ክልሉ እንዲሁም ከክልሉ ወደ አዲስ አበባ የሚደረጉ የየብስ ትራንስፖርት እንቅስቃሴዎች መቋረጣቸውም ታውቋል። በጸጥታ ችግር ምክንያት የኢትዮጵያ አየር መንገድም ወደ ክልሉ የሚያደርገውን በረራ ማቋረጡ ይታወሳል። የሚኒስትሮች ምክር ቤት የዛሬውን አስቸኳይ ጊዜ ውሳኔ ያሳለፈው የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ በክልሉ የተከሰተው የሰላም መደፍረስ ከፍተኛ ሰብአዊ፣ ማህበራዊና ኢኮኖሚያዊ ኪሳራ እያስከተለ እንደሚገኝ ጠቅሰው ሁኔታውን በመደበኛ የህግ ማስከበር ስርዓት ለመቆጣጠር አዳጋች በመሆኑ የፌዴራል መንግስቱ በህገ መንግስቱ መሰረት ተገቢውን እርምጃ እንዲወስድ ትናንት ጥያቄ ማቅረባቸውን ተከትሎ ነው። ይሁን እንጂ ከአዋጁ በፊትም ቢሆን የመከላከያ ሰራዊት በክልሉ ተሰማርቶ እርምጃ እየወሰደ መሆኑን የተለያዩ አካላት ሲገልጹ ቆይተዋል። ከአዋጁ በኋላ ምን የተለየ ነገር ሊኖር ይችላል ለሚለው ጥያቄ የህገ መንግስትና ህገ መንግስት ጉዳዮች መምህሩ አሮን ደጎል ተከታዩም ብለዋል።
እንግዲህ ከዚያ ፊት ልክ ነው እንደምናስታውሰው በደብረ ኤልያስ አካባቢም በሌሎች አካባቢዎችም የፌዴራሉ መንግስት ህግ ለማስከበርም እንደሚልም በርካታ ኦፐሬሽኖች አካሄድ ነበረ። ያ ግን ኦፊሻል አይደለም። ኢነሴንስ ያው ጀስት ተራ ህግ የማስከበር ስርዓት ነው የሚሆነው። አሁን ግን በይፋ እንደጠቀስኩት ቅድም በክልሉ ጋባዥነት ጣልቃ ሲገባ ምናልባት የክልሉን አስተዳደር ሊረከብ ይችላል፣ ጊዜያዊ አስተዳደር ሊያቋቁም ይችላል፣ የራሱን አደረጃጀት ሊያሰፍም ይችላል። ይሄ በአዋጅ ቁጥር 359 ተግባራት 35 ከሚያከናውናቸው ተግባራት አንዱ ነው። ደንብና መመሪያዎችን ያወጣል ጣልቃ ሲገባ ማለት ነው። ስለዚህ እነኚህ አደረጃጀቶች ይፈጠራሉ፣ ጊዜያዊ አስተዳደር ሊቋቋም ይችላል። ስለዚህ ልዩነቱ ይሄ ነው፣ ኦፊሻል ስለሆነ ማለት ነው።
በአማራ ክልል ላይ ተግባራዊ እንዲሆን በሚኒስትሮች ምክር ቤት የጸደቀው አዋጅ ከታወጀበት ጊዜ ጀምሮ ለስድስት ወራት እንደሚጸና ለአሜሪካ ድምጽ የደረሰው የአዋጁ ዝርዝር ያስረዳል። የተፈጻሚነቱን ወሰን በተመለከተ የሚደነግገው የአዋጁ ተራ ቁጥር 3 አዋጁ ከአማራ ክልል በተጨማሪ እንዳስፈላጊነቱ በየትኛውም የሀገሪቱ አካባቢ ተፈጻሚነት እንደሚኖረው ጠቅሷል። በአስቸኳይ ጊዜ አዋጁ ከሚወሰዱ እርምጃዎች መካከል የአደባባይ ስብሰባና ሰልፍ እንዲሁም መደራጀትና በቡድን መንቀሳቀስ መከልከል፣ የሰዓት ላፊ አዋጅ፣ የጦር መሳሪያ ይዞ መንቀሳቀስን መከልከል፣ ያለ ፍርድ ቤት ትዕዛዝ በየትኛውም ጊዜ ብርበራ ማድረግ የሚሉት ይገኛሉ። ሌሎች ክልከላዎችንና ግዴታዎችንም የሚዘረዝረው አዋጁ የአዋጁን መመሪያዎች ተላልፎ የተገኘ ማንኛውም ሰው እስከ 10 ዓመት በሚደርስ ጽኑ እስራት እንደሚቀጣ ይደነግጋል። የሕዝብ ተወካዮች ምክር ቤት በአሁን ወቅት በእስራ ላይ ባለመሆኑ በሚኒስትሮች ምክር ቤት የታወጀው አዋጅ በ15 ቀናት ውስጥ ለተወካዮች ምክር ቤት ቀርቦ መጽደቅ እንዳለበትም ህገ መንግስቱ ይደነግጋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ የአርብ ምሽት ስርጭታችን ነው። ቀደም ብሎ ኬኔዲ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የመጽሔቱ ጊዜ ይቀጥላል። የትምህርት ሚኒስቴር የዘንድሮውን 12ኛ ክፍል መልቀቂያ ፈተና ማጠናቀቅን በማስመልከት በሰጠው መግለጫ በጎንደር ዩኒቨርሲቲ 3 ግቢዎች ላይ ታጣቂዎች በፈጸሙት ጥቃት አንድ ፈታኝ አስተማሪና ሁለት ፖሊሶች መገደላቸውን እንዲሁም በሌሎች ዩኒቨርሲቲዎች ሁለት ተማሪዎች በጤና እክል ምክንያት መሞታቸውን አስታውቀዋል። በጎንደር ዩኒቨርሲቲ ላይ ከተፈጸመው ጥቃት ጋር ተያይዞም 16,000 ተማሪዎች የተወሰኑ ፈተናዎች እንዳልወሰዱ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። በጋምቤላ ዩኒቨርሲቲ በተከሰተ የምግብ ክለትም እንዲሁ ተማሪዎች ወደ ሕክምና ገብተው እንደነበረና 38 ተማሪዎችም ፈተና መውሰድ አለመቻላቸውን ፕሮፌሰር ብርሃኑ ገልጸዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል።
የትምህርት ሚኒስቴር የ2015 ዓ.ም የ12ኛ ክፍል መልቀቂያ ፈተና መጠናቀቅን በማስመልከት በሰጠው መግለጫ ዘንድሮ ለሁለተኛ ጊዜ በመንግሥት ዩኒቨርሲቲዎች ቅጥር ግቢ ውስጥ እንዲሰጥ በተደረገው ፈተና 840,859 ተማሪዎች መፈተናቸውን አስታውቋል። ይህ አሃዝም ለመፈተን ከተመዘገቡት ተማሪዎች ውስጥ 97 ከመቶው እንደሆነ ታውቋል። መግለጫውን የሰጡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የፈተናው ሂደት በአብዛኛው ሰላማዊ እንደነበር አስታውሰው፣ ሆኖም የሰዎችን ሕይወት የነጠቁ ችግሮችም ማጋጠማቸውን ተናግረዋል።
የመጀመሪያውና በአብዛኛው የሚታወቀው በትላንትናው ዕለት የሆነው በጎንደር ዩኒቨርሲቲ ማራኪ፣ ቴዎድሮስና ፋሲል ካምፓሶች ላይ የአካባቢው የታጠቁ ኢመደበኛ ኃይሎች በሀገር መከላከያ ሰራዊት ላይ በከፈቱት የተኩስ ልውውጥ አንድ ፈታኝ መምህር እና ሁለት የፌዴራል ፖሊስ አባላት ተሰውተዋል። አንድ የፌዴራል ፖሊስ አባልም ቆስሏል። ሁለተኛ፣ በጋምቤላ ዩኒቨርሲቲ ስር ሆኖ በጤና ሳይንስ እና መምህራን ማሰልጠኛ ኮሌጅ የፈተና ማዕከል ከሚፈተኑ ተፈታኞች መካከል የተወሰኑ ተማሪዎች ታመው በምግብ ብክለት ምክንያት እና ምክንያቱ በዝርዝር እየተጣራ ባለበት ሁኔታ ሆስፒታል ውስጥ ገብተው ነበር። ከነኚህ ውስጥ 38ቱ ፈተናውን አልወሰዱም። በሁለት ዩኒቨርሲቲዎች ቀደም ሲል በነበረ የጤና እክል ምክንያት ሁለት ተማሪዎች ሞተዋል። ከዛ በተጨማሪ በጉዞ ወቅት በደረሱ ትራፊክ አደጋዎች 13 ምናምን የሚሆኑ ተማሪዎች መጠነኛ ቁስል፣ ፈተና መውሰድ የማይከለክል መጠነኛ ቁስል ደርሶባቸዋል።
በጎንደር ዩኒቨርሲቲ ቅጥር ግቢዎች ካጋጠመው ክስተት ጋር ተያይዞም የተወሰኑ ፈተናዎችን ያልወሰዱ ተማሪዎች እንዳሉ ገልጿል።
በጎንደር ከተማ ትላንት ከሰዓቱንና የዛሬውን ፈተና ያልወሰዱ ወደ 16,000 ተማሪዎች አሉ። እነኚህ በእነሱ ፍላጎት ሳይሆን በደረሰው እንትን ስለሆነ በምን መልክ እንደምናስተናግዳቸው አንዴ ሁኔታው ከተጠናቀቀ በኋላ የምናየው ይሆናል።
በ45 ዩኒቨርሲቲዎች በ285 የመፈተኛ ጣቢያዎች ውስጥ የተሰጠው የዘንድሮ ፈተና በሁለት ዙር መከናወኑን የጠቀሱት ፕሮፌሰር ብርሃኑ ከተቀመጠው ደንብና መመሪያ ውጪ በተማሪዎች የተፈጸሙ የሥነ ምግባር ጉድለቶችም መታየታቸውን ተናግረዋል። በተለይም በዘንድሮ ፈተና ጎልቶ የታየው ችግር በተፈታኞች መካከል የተነሱ የቡድን ጸቦች ነበሩ ብለዋል።
ከቡድን ጸብ ጋር በተያያዘ አዲስ አበባ 5 ኪሎ ካምፓስ የሚፈተኑ ከረጲና ኮልፌ ቀራኒዮ ትምህርት ቤቶች የመጡ ተፈታኞች የቡድን ጸብ ፈጥረዋል። በዚህም በሰውና በንብረት ላይ ጉዳት አድርሰዋል። 16 ተማሪዎች ተይዘው በፖሊስ ምርመራ እየተደረገባቸው ነው። አዲስ አበባ ዩኒቨርሲቲ ልደታ ካምፓስ ላይ የባልቻና ዕውቀት በህብረት ትምህርት ቤት ተፈታኞች እንደዚሁ የቡድን ጸብ የፈጸሙ ሲሆን ሁለት ሴቶችና አንድ ወንድ ላይ መጠነኛ ጉዳት ደርሷል። 16 ተማሪዎች ላይ ምርመራ እየተደረገ ነው። አዲስ አበባ ዩኒቨርሲቲ 4 ኪሎ ፋኩልቲ ከለቡና ጥቁር አንበሳ ትምህርት ቤት የመጡ ተፈታኞች እንደዚሁ የቡድን ጸብ ፈጥረዋል። የጸቡ ዋና ቀንደኛ ተዋናኞች የነበሩ 6 ተማሪዎች ምርመራ ላይ ናቸው። ከሁሉም ትንሽ ከፋ ያለው አዲስ አበባ ሳይንስና ቴክኖሎጂ ካምፓስ በቡድን ሆነው ተማሪዎችን ከማስፈራራትና ከመስረቅ ባሻገር የመኝታ ቤታቸውን በርና መስታወት እንዲሁም የተማሪ ሎከር የሰበሩ ተማሪዎች እና ይህንን ድርጊት መፈጸማቸውን ያመኑ 49 ተማሪዎች በቁጥጥር ስር ላይ ሆነው ምርመራ እየተደረገባቸው ነው።
ተማሪዎችና ተፈታኞች ፈተናውን አጠናቀው ወደ የመጡበት አካባቢ እየተመለሱ መሆናቸውን የገለጹት ሚኒስትሩ በአማራ ክልል ካለው የጸጥታ ችግር ጋር ተያይዞ በዚሁ ክልል በጎንደር ዩኒቨርሲቲና በሌሎችም ተቋማት ያሉት ተማሪዎችና ፈታኞች ለመመለስ ችግር እንዳይገጥማቸው ሚኒስቴር መስሪያ ቤቱ ከሚመለከታቸው አካላት ጋር እየሰራ መሆኑን ጠቅሷል።
የአውሮፕላን እንቅስቃሴ የቆመባቸው ቦታዎች አሉ። ተማሪዎችም ፈታኞችም በሰላም መመለስ እንደ ዋና ኃላፊነታችን አድርገን ነው እንወስደው። ይሄንንም አሁን እየተሰራ ያለው በአካባቢው ሽማግሌዎች፣ የአካባቢው መስተዳደር ሰዎች፣ ወላጆች ተባብረው ልጆቻቸውን ሬላቲቭሊ ሰላማዊ በሆነ መንገድ ወደ እንትን የማጓጓዝ እንትን ተጀምሯል። ሁሉም አይደለም፣ አውሮፕላን የሌለባቸው እንዳልከው ትንሽ ቀን ይሄ ሁኔታው እስኪረጋጋ ድረስ ይጠብቃሉ። እስካሁን የገጠመ በመመለስ ሂደት የለም። አንዳንዶች ተማሪዎች ኦልሬዲ አማራ ክልልም ውስጥ እየተመለሱ ነው። በነገራችን ላይ በአማራ ክልል ከጎንደር ዩኒቨርሲቲ ውጪ ከጎንደር ዩኒቨርሲቲም ከሶስቱ ካምፓሶች ውጪ በአማራ ክልል ያሉ ዩኒቨርሲቲዎች በሙሉ በሰላም ሁሉንም ፈተናዎች ተማሪዎቹ ተፈትነው አጠናቀዋል። ልክ በዛ መልክ እንዳለቀው ሁሉ በተቻለ መጠን እኛው የምናደርገው ተመልሰው ደግሞ ከወላጆቻቸው ጋር በሰላም እንዲሄዱ ማድረግ ነው። እሱን እያደረግን ነው።
በ2012 ዓ.ም በትግራይ ክልል የ12ኛ ክፍል ተፈታኞች የነበሩና ባጋጠመው ጦርነት ምክንያት ያልተፈተኑ ተማሪዎች የማጠናከሪያ ትምህርት እየተሰጣቸው እንደሆነ የተናገሩት ፕሮፌሰር ብርሃኑ እነዚህ ተማሪዎች በመጪው ዓመት ከመስከረም 29 እስከ ጥቅምት 2 ድረስ ባለው ጊዜ የመልቀቂያ ፈተናውን እንደሚወስዱ ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ወደ ትግራይ ክልል ይወስድናል። በትግራይ ክልል 8 ወረዳዎች የአንበጣ መንጋ መከሰቱን የክልሉ ግብርናና ተፈጥሮ ሀብት ቢሮ ገልጸዋል። አስተያየታቸውን ለአሜሪካ ድምፅ የሰጡ አርሶ አደሮች የአንበጣው መንጋ በአዝርት ላይ ሊያደርስ ከሚችለው ውድመት አንጻር በቀጣይ ከፍተኛ ስጋት እንዳለባቸው አመልክተዋል። ሙልጌታ ጽባ ቀጣዩ ልኳል።
በትግራይ ክልል ከሐምሌ 20 ቀን 2015 ዓ.ም ጀምሮ የአንበጣ መንጋ እንደተከሰተ የክልሉ የግብርናና ተፈጥሮ ሀብት ቢሮ ገልጿል። በቢሮው የእጽዋት ጤና ክሊኒክና ተባይ መከላከል ቡድን መሪ አቶ ገብረ ሕይወት ኃይለስላሴ ለአሜሪካ ድምፅ እንደገለጹት የአንበጣ መንጋው እስካሁን በሁለት ዞኖች ስር በሚገኙ 8 የክልሉ ወረዳዎች መታየቱን ገልጸዋል።
በምስራቃዊ ዞን በወረዳ አጽቢ ስራ ወንበርታ፣ ሰዋሳሰ፣ ሳዳ አምባ፣ እንደርታ እና ደግሞ የተወሰነው ደግሞ ወደ አሁዜን ገንታፍሾ ማለት ገብተዋል። የአፋር ከባቢዎች ኩነበና በርሃለ በሚባሉ አድርጎ ነው ሊገባ የቻለው።
የአንበጣ መንጋ በታየባቸው አካባቢዎች በባህላዊ ዘዴዎች የመከላከል ስራ እየተሰራ እንደሆነ አቶ ገብረ ሕይወት ገልጸው ይህንኑም የመከላከል ተግባር ከፌዴራሉ መንግስትና ከአፋር ክልል ባለሙያዎች ጋር በትብብር ውጤታማ ለማድረግ እየተሰራ እንደሆነ ተናግረዋል። በክልሉ የአጽቢ ወረዳ ገብረ ኪዳን ቀበሌ የአንበጣ መንጋ እንደታየና በአዝርዕት ላይ ጉዳት ስለመድረሱ ከተገለጸባቸው አካባቢዎች አንዱ ነው። የቀበሌው ነዋሪ አርሶ አደር ሐጎስ ገብረ እግዚአብሔር በስልክ ለአሜሪካ ድምፅ እንደገለጹት ሐምሌ 4 ቀን 2015 ዓ.ም ወደ አካባቢያቸው የገባው የአንበጣ መንጋ እርሳቸው የዘሩትን ማሽላና በሌሎችም አርሶ አደሮች ማሳ ላይ ጉዳት አድርሷል።
ወደ አካባቢያችን በገባበት ቀን አመሻሽ ላይ በማሳዬ ላይ የዘራሁትን ማሽላ እንዳልነበር አድርጎ ፈጀው። ከሌሎች አርሶ አደሮች በብዛት ያጠፋው የስንዴውን ማሳ ነው። በቀበሌያችን በዘር የተሸፈነ እስከ 300 ሄክታር መሬት በአንበጣ መንጋው ተበልቷል። በአካባቢያችን ከማሽላ ከስንዴና ከአተር ሰብሎች በተጨማሪ የዛፍ ቅጠሎችንም በልቷል።
አርሷደር ሐጎስ አካባቢያቸው ከአፋር ክልል ጋር ወሰንተኛ እንደሆነ ገልጸው አሁንም ተጨማሪ ያንበጣ መንጋ ስጋት እንዳለባቸው አመልክተዋል። በክልሉ ምስራቃዊ ዞን ስብሃ ሳዕሴ ወረዳ ወልዋሎ ቀበሌ ነባሪ የሆኑት ሌላ አርሷደር ለገሰ ገብረ እግዚአብሔር በበኩላቸው በአካባቢያቸው ያንበጣ መንጋ በተደጋጋሚ እየታየ እንደሆነ ገልጸው መንጋው በእርሻ ማሳ ላይ እንዳያደር በባህላዊ ዘዴዎች የማባረር ጥረት እየተደረገ እንደሚገኝ ተናግረዋል።
በአካባቢያችን በቂ ዝናብ የለም። እህሉ ገና አሁን እየበቀለ ነው። በዚህ ሁኔታ ውስጥ ያለን ነው ያንበጣ መንጋው የተከሰተው። መንጋው ወደ አካባቢያችን የገባው ሐምሌ 23 ቀን 2015 ዓመተ ምህረት ነው። ህዝባችን በጋራ ሆኖ እየተከላከለው ነው። በሰው ኃይል በባህላዊ መንገድ እየተከላከልን እንገኛለን።
እስካሁን እንደ ክልል በሚካሄደው የመከላከል ስራ የኬሚካል ርጭት ጥቅም ላይ እንዳልዋለ በክልሉ ግብርናና ተፈጥሮ ሀብት ቢሮ የእጽዋት ጤና ክሊኒክና ተባይ መከላከል ቡድን መሪ አቶ ገብረ ህይወት ኃይለስላሴ ገልጸዋል። በአሁኑ ጊዜ መንጋው የታየባቸው አካባቢዎች በማር ምርታቸው የሚታወቁ እንደሆኑ የጠቀሱት ቡድን መሪው ያንበጣውን መንጋ ለመከላከል ጥቅም ላይ የሚውለው ኬሚካል ደግሞ የምርቱን ውደት እንደሚጎዳው አስረድተዋል።
በወረዳ አጽቢ ግብር ኪዳን ጣቢያ የምትባል አርፎ አድሮ ነበር። እዛ አካባቢ መጠነኛ ሊባል የሚችል ጉዳት አድርሰዋል። እስካሁን ድረስ ኬሚካል ርጭት አልተጠቀምንም። ምክንያቱም የንብ ማነብ ስራ ስላለ ያንን እንዳይረብሽ በሚል ጸረ ተባይ ኬሚካል አልተጠቀምንም። ነገር ግን እነዚህ ረባሽ ድምጾች የተለያዩ መሳሪያዎችን በመጠቀም እንደ ቆርቆሮ፣ ሃይላንድ ጠጠሮች በመሙላት እነዚህ ረባሽ ድምጾች የሚባሉ መሳሪያዎችን በመጠቀም የተለያዩ ብራንች ያላቸው ቅጠሎችን በመጠቀም የጨፈጨፉበትና እንዲሁም ያባረሩበት ሁኔታ ነው የነበረው ማለት ነው።
በቀጣይ ያንበጣ መንጋ አሁን ከሚታይበት አብዝቶ ሊመጣ እንደሚችል የጠቆሙት አቶ ገብረ ህይወት ይህንኑን የተገነዘበ የመከላከል ዝግጅት እየተደረገ እንዳለ አስታውቀዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለ።
ሙልጌታ አጽብሃን አመሰግናለሁ። የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። የጃፓን የውጭ ጉዳይ ሚኒስትር ከኢትዮጵያ ምክትል ጠቅላይ ሚኒስትር ጋር ያቻ ላቻ ውይይት ማድረጋቸው ተሰምተዋል። ሁለቱ ሚኒስትሮች በግል ካደረጉት ቆይታ በኋላ ሁለቱ ሀገራት በጋራ በመሆን የጥቁር ባህር የእህል አቅርቦት እንቅስቃሴን ለማስቀጠል በጋራ እንደሚሰሩ የጃፓን የውጭ ጉዳይ ሚኒስትር አስታውቀዋል። ማያ ምስክር ከአዲስ አበባ ያጠናቀረችውን ዘገባ ኤደን ገረሞ ታቀርበዋለች።
ሐሙስ ለመጀመሪያ ጊዜ ኢትዮጵያን ለመጎብኘት የመጡት የጃፓኑ የውጭ ጉዳይ ሚኒስትር ዮሺማ ሃያሺ ሁለቱ ሀገራት የጥቁር ባህር የእህል ድጋፍ ተነሳሽነትን ለማስቀጠል በጋራ ለመስራት ተስፋ መጣላቸውን አስታውቀዋል። የውጭ ጉዳይ ሚኒስትሩ ሩሲያ በዩክሬን ላይ ባላት ቁጣ የተነሳ በወሰደችው እርምጃ የአፍሪካ የምግብ ደህንነት ዋስትና ላይ ያሳደረችውን ጫና በተመለከተ ከምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር መወያየታቸውንም አስታውቀዋል።
Japan deplores the termination of the Black Sea.
Japan, Russia, የጥቁር ባህር የእህል አቅርቦትን ተነሳሽነትን ማገዷን በጽኑ ታወግዛለች። እናም ጃፓን ተነሳሽነቱን እንዲቀጥል ከኢትዮጵያ ጋር በጋራ መስራቷን ትቀጥላለች።
ካሮፓያኑ ከሐምሌ 2022 አንስቶ በጥቁር ባህር የእህል አቅርቦት ስምምነት በኩል ወደ ኢትዮጵያ 262 ሜትሪክ ቶን ስንዴ መግባቱን የመንግስታቱ ድርጅት አስታውቋል። የአየር ንብረት ቀውስና ግጭት በኢትዮጵያ 20 ሚሊዮን የሚደርሱ ሰዎች የምግብ ድጋፍ እንዲሹም አስገድዷል። 20 ሺህ በትግራይ ክልል ከነበረው ጦርነት መጠናቀቅ በኋላ የሰላም ስምምነቱን አፈጻጸም በተመለከተም ጃፓን ድጋፍ እንደምታደርግ አስታውቀዋል።
I mentioned Japan's support for implementation of the peace agreement.
ጃፓን በህወሓትና በኢትዮጵያ መንግስት መካከል የተፈረመውን የሰላም ስምምነት አፈጻጸምን እንደምትደግፍ እንዲሁም ወደፊት በአፈጻጸሙ ላይ ለመተባበር ቁርጠኛ አስተያየት እንዳላት አስታውቃለሁ።
የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከጃፓን የውጭ ጉዳይ ሚኒስትር ጋር የሁለቱን ሀገራት ፍላጎት የተጠበቀና የተሳካ ውይይት አድርገናል ሲሉም አስታውቀዋል።
In our talks, we pledged to deepen our partnership in the political, economic.
በንግግራችን የፖለቲካ የምጣኔ ሀብትና የማህበረሰባዊ ወዳጅነታችንን ለማጠናከር ቃል ገብተናል። በዋናነት የኢንቨስትመንት የንግድና የልማት ትብብራችንን የማጠናከር ቃላችንን አድሰናል።
የጃፓን የውጭ ጉዳይ ሚኒስትር ዮሺማ ሃያሺ በደቡብ ምዕራብ እስያና በአፍሪካ ሲያደርጓቸው የቆዩትን ጉብኝቶች ደቡብ አፍሪካና ዩጋንዳን ከጎበኙ በኋላ ሐሙስ ዕለት ኢትዮጵያን በመጎብኘት ፈጽመዋል። ለማያ ምስክር ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን አመሰግናለሁ። አሁን እኛው ወዳለንበት ዩናይትድ ስቴትስ እንመለሳለን። እንደ አውሮፓውያን አቆጣጠር በ2020 ዓ.ም የተካሄደውን ፕሬዚደንታዊ ምርጫ ውጤት ለመቀልበስ በማሴር ወንጀል በተከፈቱባቸው አራት ክሶች ትናንት ሐሙስ ፍርድ ቤት የቀረቡት የቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጥፋተኛ አይደለውም ብለዋል። የቪኦኤ የምክር ቤት ጉዳይ ዘጋቢ ካትሪን ጂፕሰን በፍርድ ቤቱ ዙሪያ ያጠናቀረችውን ዘገባ ዝርዝሩን በመቀጠል ቆንጅታዬ ታሰማናለች።
ትናንት ሐሙስ ዋሽንግተን ዲሲ ላይ ያስቻለው ፍርድ ቤት የቀረቡት ዶናልድ ትራምፕ ለተመሰረቱባቸው ክሶች ጥፋተኛ አይደለሁም የሚል ምላሽ ሰጥተዋል። የቀረቡበት ፍርድ ቤት የሚገኘው እንደ አውሮፓውያን ዘመን አቆጣጠር ጥር 6 2021 ዓ ም የፕሬዝደንታዊ ምርጫውን ውጤት ለማስቀልበስ የተነሱ ተቃዋሚዎች ረብሻ ከፈጠሩበት ከዩናይትድ ስቴትስ ምክር ቤት ህንጻ ከካፒቶል ወረድ ብሎ ነው። የቀድሞው ፕሬዝደንት የሀገሪቱ የፍትህ ሚኒስቴር ያካሄደውን ምርመራ ተመርኩዘው ከህዝብ የተውጣጡት መርማሪዎች ዩናይትድ ስቴትስ መንግስትን ሊያጭበረብሩ አሲረዋል፣ ኦፊሴላዊ ስርዓት አደናቅፈዋል፣ ሊያደናቅፉም አሲረዋል ሲሉ ወንጀለዋቸዋል። ትራምፕ ችሎቱ ፊት ቀርበው መልስ ከሰጡ በኋላ ለጋዜጠኞች በሰጡት ቃል ምርጫውን በሚመለከት ያለኝን ስጋት መግለጽ ህገ መንግስታዊ መብቴ ነው ብለዋል።
ይሄ የፖለቲካ ተቃዋሚን የማሳደድ ተግባር ነው። እንደዚህ ያለ ነገር አሜሪካ ውስጥ ፈጽሞ ሊሆን አይገባም።
እሳቸው ይህን ይበሉ እንጂ በክስ ሂደቱ ዋና ምስክር ሆነው ሊቀርቡ የሚችሉት የራሳቸው ምክትል ፕሬዚደንት የነበሩት ማይክ ፔንስ ግን አይስማሙም።
I want the American people to know that I had no right to overturn the election. And then on that day, President Trump asked me to put him over the
country. የአሜሪካ ህዝብ እንዲያውቅ ምፈልገው እኔ ምርጫውን የመቀልበስ መብት እንዳልነበረኝና በዚያ ዕለት ፕሬዝዳንት ትራምፕ የጠየቁኝ እርሳቸውን ከህገ መንግስቱ እንዳስቀድም ሆኑን ነው። እኔ ግን ህገ መንግስቱን ማክበር መርጫለሁ።
ትራምፕ እስር ላይ አይደሉም። በመጪው እንደ አውሮፓውያን የዘመን አቆጣጠር 2024 ዓመተ ምህረት ለሚካሄደው ፕሬዝዳንታዊ ምርጫ የሪፐብሊካኑ ፓርቲ እጩ ለመሆን የቀረቡትን እጩዎችም እየመሩ ናቸው። የብሩኪንግስ ተቋም አባል የሆኑት ኢሌን ካማርክ የሚሆነው አይታወቅም ይላሉ።
We're in sort of uncharted territory. He can certainly run right now under indictment because he's not been proven
አቅጣጫው ግልጽ አይደለም። እንደ እውነቱ ከሆነ አሁን ራሱ ክስ ላይ ሆነው መወዳደር ይችላሉ። ምክንያቱም ወንጀል ፈጽመዋል ተብለው ተከሰሱ እንጂ ጥፋተኛ የሚል ውሳኔ አልተሰጣቸውም። ስለዚህ እስከሚቀጥለው አመት ድረስ ምናልባትም ምርጫውም ከተካሄደ በኋላ ጭምር ብዙ ውሳኔ አናይም።
ዶናልድ ትራምፕ ዋሽንግተን ዲሲ ላይ ከቀረበባቸው ክሶች ሌላ ኒውዮርክና ፍሎሪዳ ላይም ከምርጫ ዘመቻ ማጭበርበርና ሚስጥራዊ የመንግስት ሰነዶች አያያዛቸውን የሚመለከቱ ክሶችም ተመስርተውባቸዋል። የፎርደም ዩኒቨርሲቲዋ የሕግ ትምህርት ቤት ፕሮፌሰር ሼሪል ቤደር እንደሚሉት የትናንቱ ከሁሉም ከባዱ ክስ ነው።
This in some ways is the most serious because it really goes to the heart of our democracy and how we count people's votes. But on the other hand,
ይሄኛው ከሁሉም ከባዱ ነው። ምክንያቱም የዴሞክራሲያችንን ስረ መሰረት እንዲሁም ደግሞ የህዝብ ድምጽን የምንቆጥርበት መንገድ የሚመለከት ነው። እናም ትራምፕ ደግሞ በበኩላቸው በምርጫ ያሸነፍኩት እኔ ነኝ ብለው ከልባቸው ስለሚያምኑ እንጂ ለማጭበርበር አስበው እንዳልሆነ በመናገር ሊከራከሩ ይችላሉ።
ትናንት ትራምፕ በቀረቡበት ፍርድ ቤት ደጃፍ ላይ ተሰብስበው የነበሩት ደጋፊዎቻቸው አሁንም ቢሆን ለሳቸው ያለን ጠንካራ ድጋፍ እንዳለ ነው ብለዋል።
I really believe that he's defending the people and we're
Donald Trump ለማዋጋት ነው የመጣሁት። እርሳቸው ለህዝብ የቆሙ ናቸው ብዬ ከልብ ያምናለሁ። እኛም በመናገር ነጻነታችን ተጠቅመን ለእርሳቸው ድጋፋችንን መግለጽ አለብን።
አውሮፓውያን የዘመን አቆጣጠር ጥር 6 2021 ዓ.ም ምረት በትራምፕ ደጋፊዎች ጥቃት ከደረሰበት ከዩናይትድ ስቴትስ ምክር ቤት በቅርብ ርቀት የነበሩ ብዙዎች አሜሪካውያን ደግሞ በዚህ ሂደት ትራምፕ በተጠያቂነት እየተያዙ መሆናቸውን እያየን ነው ብለዋል።
It's very important that this is all being documented officially in writing.
ይሄን ነገር በይፋ በጽሑፍ ሰንዶ ማስቀመጥ በጣም አስፈላጊ ነው። ምክንያቱም እንዲህ አይነቱ አደገኛ ነገር በሀገራችን ካሁን ወዲያ መደገም የለበትም።
የፍሎሪዳው የክስ ሂደት በመጪው ዓመት ግንቦት ወር ውስጥ ይጀመራል።
ከአሜሪካ ድምፅ የአርብ ምሽት ስርጭታችን ይቀጥላል። የመጀመሪያው ምዕራፍ የመጨረሻው ጉዳይ ሩሲያ በዩክሬን ላይ በፈጸመችው ወረራ ምክንያት በዓለም ላይ ረሃብ ሊከሰት ችሏል ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ሐሙስ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ ስለመናገራቸው ያትታል። የቪኦኤ ከፍተኛ የዲፕሎማሲ ዘጋቢ ሲንዲ ሴን የላከችውን ዘገባ እንግዶ ወልዴ እንደሚከተሉ ያሰማናል።
ሩሲያ በዩክሬን የሚገኙ ወደቦችንና የእህል ማከማቻ መጋዘኖችን ኢላማ አድርጋ ድብደባ በመፈጸም ላይ በመሆኗ ከዛች አገር ወደ ተቀረው ዓለም እህል እንዳይቀርብ ሆኗል። ድብደባዎቹ እህል ከዩክሬን ለዓለም ገበያ እንዲቀርብ ያስችል ከነበረው ስምምነት ሞስኮ ከጥቂት ሳምንታት በፊት መውጣቷን ተከትሎ በመፈጸም ላይ ናቸው። ትናንት ሐሙስ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጸጥታው ምክር ቤት በምግብ ዋስትና ላይ የተደረገውን ስብሰባ መርተዋል። የዩክሬን እህል ጫኝ መኪኖች አሁን እህል እየጫኑ አይደሉም፣ ለዚህም ሞስኮ ተጠያቂ ነች ብለዋል ብሊንከን።
የዚህ ምክር ቤት እያንዳንዱ አባል፣ የተባበሩት መንግስታት ድርጅት እያንዳንዱ አባል ሞስኮን ይበቃል ማለት አለበት። የጥቁር ባህርን እንደ ማስፈራሪያና መያዣ መጠቀሟን እንድታበቃ ሊነገራት ይገባል።
ግጭት የምግብ ዋስትና እጦት ምንጭ እንደሆነ ስምምነት አለ። የአየር ንብረት ለውጥ ደግሞ ችግሩን ይበልጥ ያባብሰዋል ሲሉ የዓለም አቀፉ የረድኤት ድርጅት IRC ፕሬዚደንት የሆኑት ዴቪድ ሚሊባንድ ለጸጥታው ምክር ቤት ተናግረዋል።
በዓለም ያሉ እጅግ ለራብ ተጋላጭ የሆኑ ህዝቦችን እንደ መያዣ መጠቀም ሊበቃ ይገባል። ይህ ፍትሐዊ ያልሆነ ጦርነት ሊበቃ ይገባል። ሀገሮችም ይታወቃሉ። የዳሳ ጥናቶች ሁሉ የሚያሳዩት ተመሳሳይ አገራትን ነው። ሶማሊያ፣ አፍጋኒስታን፣ የመን፣ ናይጄሪያ፣ ደቡብ ሱዳን፣ ሱዳን፣ ቡርኪና ፋሶ፣ ማሊ፣ ሄይቲ ናቸው። ትንተናው አጨቃጫቂ አይደለም፣ ነገር ግን ከትንተናው በኋላ ወደ ተግባር አለመገባቱ ችግር ነው።
ሲቪሎችን ሆን ብሎ ለረሃብ ማጋለጥ እንደ ጦር ወንጀል ይቆጠራል የሚል የውሳኔ ሐሳብ ከአምስት ዓመታት በፊት ምክር ቤቱ ማሳለፉን ብሊንከን አስታውሰዋል።
ምግብን እንደ ረሃብ እንደ መሳሪያ መጠቀሙ እንዲያበቃ ዩናይትድ ስቴትስን ጨምሮ 90 የሚሆኑ ሀገራት የጋራ አቋም መግለጫ ፈርመዋል። ረሃብ እንደ መሳሪያ ጥቅም ላይ መዋል የለበትም። የጋራ አቋሙን ሌሎችም አባል ሀገራት እንዲፈርሙ ጠይቃለሁ።
እህል ከዩክሬን ለዓለም ገበያ እንዲቀርብ ያስችል ከነበረው ስምምነት ሞስኮ ከጥቂት ሳምንታት በፊት መውጣቷ በአፍሪካ ላይ የሚያስከትለው ቀውስ አስጊ በሆነበት ወቅት የሩሲያው ፕሬዚደንት ቭላዲሚር ፑቲን የአህጉሪቱን መሪዎች ሞስኮ ላይ ስብሰባ ጠርተው ነበር። በስብሰባው ሞስኮ የአገሪቱን ስጋት እንደምትረዳና እህል ለሚያስፈልጋቸው አገራት በነጻ እንደምታቀርብ ቃል ገብታለች። የረድኤት ባለሙያዎች የዓለም ምግብ አቅርቦትን በተመለከተ በተመድ ውይይት አድርገዋል። እነርሱ እንደሚሉት አሁን ያለው ችግር ለሁሉ የሚበቃ በቂ ምግብ አለመኖር ሳይሆን በአላስፈላጊ ግጭት ሳቢያ ምግቡ ወደሚያስፈልጋቸው ሰዎች መድረስ አለመቻሉ ነው።
ያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የሐሙስ ምሽት የአርብ ምሽት ይቅርታ ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችን ተጠናቋል። የሁለተኛው አጋማሽ የመጀመሪያ ቅንብራችን የምስራቅ ቦረና ዞን መዋቅርን የተቃወሙ የወረዳ አመራሮች በፍርድ ቤት የተፈቀደላቸውን ዋስትና ፖሊስ ለመከልከሉ ያወሳል። በኦሮሚያ ክልል በቅርቡ የተደረገውን ዞኖችን በአዲስ መልኩ የማዋቀር ሥራ ተቃውሟቸዋል በሚል የታሰሩ የጎሮዶላ ወረዳ ከፍተኛ አመራሮች በፍርድ ቤት የተወሰነላቸው የዋስትና መብት በፖሊስ መከልከሉን ቤተሰቦቻቸው ገልጸዋል። ባለፈው ሰኔ ወር መጨረሻ የጎሮዶላ ወረዳ ዋና አስተዳዳሪን ጨምሮ በየደረጃ ያሉ 14 አመራሮች የምስራቅ ቦረና ዞን መዋቅርን ተከትለው ሕዝብን ለተቃውሞ አነሳስታቸዋል ተብሎ በእስር ላይ እንደሚገኙ ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። ፀሐይ ዳምጠው የዚህን ጉዳይ ዝርዝር በመቀጠል ታሰማናለች።
በእስር ላይ ከሚገኙት የጎሮዶላ ወረዳ አመራር ቤተሰቦች መካከል አንድ እንደሆኑ የገለጹና ስማቸው እንዳይጠቀስ የጠየቁ ግለሰብ አመራሮቹ ካለፈው ሰኔ 29 ቀን 2015 ዓ.ም በእስር ላይ እንዳሉና እስካሁን ድረስ በህጉ መሰረት ክስ እንዳልተመሰረተባቸው ተናግረዋል።
ከታሰሩ ወዲህ ለሶስት ጊዜያት ፍርድ ቤት ቀርበዋል። ሆኖም አቃቤ ህግ ክስ ባለመመስረቱ ትናንት ሐሙስ ሐምሌ 27 ቀን 2015 ዓ.ም ለአራተኛ ጊዜ በቀረቡበት ወቅት ጉዳዩን የተመለከተው የምስራቅ ቦረና ዞን ፍርድ ቤት
በየደረጃው ያሉ 14 የወረዳው አመራሮች ከ20 እስከ 30 ሺህ ብር የዋስ መብታቸው ተጠብቆ ከእስር እንዲለቀቁ ትዕዛዝ ሰጥቷል።
በፍርድ ቤቱ ውሳኔ መሰረት ለጎሮዶላ ወረዳ አስተዳዳሪ፣ ምክትል አስተዳዳሪና የብልጽግና ፓርቲ ጽህፈት ቤት ኃላፊ ለእያንዳንዳቸው ብር 30 ሺህ፣ ለተቀሩት 11 አመራሮች ደግሞ ለእያንዳንዳቸው የተወሰነባቸውን ብር 20 ሺህ የዋስትና ማስከበሪያ ክፍያ ቢከፈልም የዞኑ ፖሊስ መምሪያ ዛሬ የዋስትና መብት እንደከለከለና ከእስር እንዳልተለቀቁ የቤተሰብ አባሉ ተናግረዋል። የዞኑ ፖሊስ መምሪያ የፍርድ ቤቱን ትዕዛዝ ስለምን እንደከለከለ ምላሽ ለማግኘት ከጎሮዶላ ወረዳ፣ ከምስራቅ ቦረና ዞንና ከኦሮሚያ ክልል ኮሙኒኬሽን ቢሮ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኦሮሚያ ክልል ምክር ቤት ባለፈው የካቲት 20 ቀን 2015 ዓ.ም ባሳለፈው ውሳኔ በአዲስ መልክ የተዋቀረው ምስራቅ ቦረና የክልሉ 21ኛ ዞን ሆኖ እንዲደራጅ መወሰኑ ይታወሳል። ከዚሁ አዲስ አደረጃጀት ጋር በተያያዘ በተቀሰቀሰ ተቃውሞ በአንዳንድ ወረዳ ና ዞኖች የሰው ህይወት መጥፋቱንና ንብረት መውደሙን መዘገባችን ታወሳል። የጎሮዶላ ወረዳ አዲስ በተዋቀረው ዞን አለመካተቷ የተቃውሞ ዋና መንስኤ እንደሆነ የምናገሩት የወረዳው ነዋሪዎች አሁን ችግሩ እንዳልተቀረፈ ይገልጻሉ። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ሳይዳም ጦና አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ይወስደናል። የተቀረው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ለሁለት አዳዲስ ክልሎች መከፈሉን የክልሉ ርዕሰ መስተዳደር አቶ ርስቱ ይርዳው አስታወቁ። ትንሿ ኢትዮጵያ በመባል የሚታወቀው የክልሉ ዕጣ ፈንታ በእንደዚህ መልክ ለአንዴና ለመጨረሻ ጊዜ መበታተን መሆኑ የህዝብ ጥያቄን ለመመለስ የተደረገ ቢሆንም ክልሉን በሀገሪቱ ማህበረ ፖለቲካ ውስጥ ተደማጭነት ያጣበት ነው ሲሉም ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ቀጣዩን ልኳል።
የደቡብ ክልል ርዕሰ መስተዳድር አቶ ርስቱ ይርዳው የክልሉ ምክር ቤት ዛሬ በሐዋሳ ከተማ በአካሄደው ምክር ቤት ባሰሙት ንግግር የክልሉ ህልውና ስለማብቃቱ አረጋግጧል።
በመሆኑም ይህ ጉባኤ ዛሬ ያሉትን የምክር ቤት አባላት በአንድ ላይ ያቅፉና የክልሉን ቅርጽ ይዞ የተጓዘበትን ምዕራፍ የሚያጠናቅቅበት የመጨረሻ ጉባኤ በመሆኑ እጅግ ታሪካዊ ያደርገዋል። ይሁንና ወደዚህ ምዕራፍ ለመድረስ እጅግ ፈታኝና አስጨናቂ ሂደቶች ለማለፍ አስገድዶናል። የአደረጃጀት ጥያቄዎች ረጅም ዘመናትን ያስቆጠሩ ምላሽ ሳያገኙ ወደ ለውጥ መንግስት የተሸጋገሩ እንደሆኑ የሚታወቅ እውነታ ነው።
ክልሉም በክልል የመደራጀት ጥያቄዎች በተነሱባቸው በእነዚህ ጥቂት ዓመታት ውስጥ ፈታኝ ወቅት አሳልፏል በማለትም ተናግሯል።
አጀንዳውን በመቀማት ባልተገባ መንገድ ለመምራት የሚፈልጉ ግለሰቦችና ቡድኖች በክልሉ ከፍተኛ ቀውስ እንዲፈጠር ለማድረግ ተጠቅመውበታል። ከለውጡ ዋዜማ ጀምሮ የአደረጃጀት ጥያቄን ሽፋን በማድረግ ተከስቶ በነበረው አለመረጋጋትና የጸጥታ መደፍረስ ምክንያት በክልላችን የሰላም እጦትና ስርዓት አልበኝነት በማስፈን ክልላዊ ቀውስ እንዲፈጠር አድርገዋል። በተከሰቱ ግጭቶች የንጹሃን ዜጎች ህይወት፣ ዜጎች ሞት፣ የአካል ጉዳት፣ መፈናቀል፣ የንብረት ዘረፋና ውድመት በአጠቃላይ አሳዛኝን ሰብአዊና ቁሳዊ ጉዳትም ደርሷል።
ርዕሰ መስተዳደሩ ዓመታዊ የአፈጻጸም ሪፖርት ለህዝብ እንደራሴዎች በንባብ ያቀረቡ ቢሆንም በእንደራሴዎቹ ግፊት ክልሉ ከዚህ ጉባኤ መልስ በአጭር ጊዜ ውስጥ ለሁለት ተከፍሎ ስለሚደራጅ እንደ ወትሮ ሁሉ ጥያቄ ሳይቀርብ ውይይትም ሳይደረግበት የክልሉ የዓመቱ የስራ አፈጻጸም ሪፖርት ሆኖ ጸድቋል።
ጥያቄ ያነሱ መወያየት ምን ያክል አስፈላጊ ነው የሚለው ለእኔም ትንሽ ጥያቄ ስለሚሆን ለቀረበው ሪፖርት ትልቅ አድናቆት ይኖረናል። ምክር ቤት ያጸደቀው ሪፖርት ለእኛ ዛሬ የቀረበው ላይ በተለይ ጥንካሬዎችና ድክመቶች ምንድን ናቸው የሚለው ተለይቶ ለክልሎቹ የሚሰጥበት ሁኔታ ተበጅቶ በራሳቸው በሚደራጀው ነባራዊ ሁኔታ እቅድም ከልሰው እንዲያዘጋጁ ቢደረግና ሰፊ ጥያቄዎችን እያነሳን ከምንወያይ ሪፖርቱን አጥብቀን ብናልፍ መልካም ይሆናል የሚል ተጨማሪ አስተያየት ለመስጠት ነው። እጅግ አድርጌ አመሰግናለሁ።
ቪኦኤ ካነጋገራቸው የምክር ቤት አባላት ውስጥ አቶ ሂሩ መሐመድ ክልሉ ለሁለት መከፈሉ ሁለት የተለያዩ ስሜት እንደፈጠረባቸው ተናግሯል። የክልሉ መፍረስ ጉዳትም ጥቅምም አለው ነው ያሉት።
በአንድ በኩል ጎጂነት የለውም ወይ አለው፣
በሌላ በኩል ደግሞ ህዝቦች መደመጥ መቻል አለባቸው። ከምንም በላይ የህዝብ ጥያቄ መደመጥ መቻል አለበት። ስለዚህ ከዚህ አንጻር ያለውን ሁኔታ የህዝቡ ጥያቄ ምላሽ በማግኘቱ እጅግ በጣም ደስ ብሎኛል። ብዙ ስትሆንና ትንሽ ስትሆን እኩል አይደለም። በየትኛውም ቦታ ላይ በተደማጭነት ደረጃ ላይ ማለት ነው። ደቡብ ብሔር ብሔረሰቦች ሲባል ትንሿ ኢትዮጵያ ነበር የሚባለው። ሁለተኛ ትልቅ ክልል የነበረ ነው። በተደማጭነትም በአቅምም የተሻለ አቅም ነበረ። ስለዚህ ያ አቅሙ ይዞ ቢቀጥል፣ የነበሩ ጉለቶችን አርመው ይዞ መቀጠል ቢችል ኖሮ የተሻለ ይሆን ነበረ። እኩል ሁሉንም አካባቢ ላይ ባየ መልኩ ልማቶቹ ቀጥለው ሁሉንም ህዝብ በኩል እየተደመጠ በይሄድ ኖሮ ያ ትንሿ ኢትዮጵያ የምንላት ክልል ብትቀጥል የተሻለ ይሆን ነበር። ግን ይህ መሆን አልቻለም። ይህ መሆን ባለመቻሉ ተፈረካክሰናል። ስለዚህ ከዚህ አንጻር ያለው ሁኔታ ሳይሆን ከተደማጭነት አንጻር ጉዳት አለ።
56 ብሔር ብሔረሰቦችና ህዝቦችን በስሩ ይዞ ከ1983 ዓ ም የሽግግር መንግስት በኋላ ከ30 ዓመታት በፊት የተደራጀው የደቡብ ብሔር ብሔረሰቦችና ህዝቦች ክልል በውል ህልውናውን አጧል። ቀደም ሲል የተዋቀሩትን የሲዳማና የደቡብ ምዕራብ ኢትዮጵያ ህዝቦችን ክልል ጨምሮ በአጠቃላይ የደቡብ ብሔር ብሔረሰቦችና ህዝቦች ክልል 4 ክልሎችን ወልዶ የአገርቱን የክልል መንግስታትን ብዛት 12 አድርሷል። የወላይታ፣ የጋሞ፣ የጎፋ፣ የኮንሶ፣ የደቡብ ኦሞ፣ የገዲዮ ዞኖችና የድራሼ፣ የቡርጂ፣ የአማሮ፣ ያለና የባስኬቶ ልዩ ወረዳዎች ደቡብ ኢትዮጵያ በሚል በአንድ ክልል ስር የሀዲያ፣ የጉራጌ፣ የስልጤ፣ የካምባታ ጣምባሮና የሀላባ ዞኖች እንዲሁም የየም ልዩ ወረዳ ደግሞ በነባሩ ክልል በአዲስ መልክ እንዲደራጅ ፌዴሬሽን ምክር ቤት መወሰኑ ይታወሳል። ዛሬ የተካሄደ ጉባኤ በክልሉ ስር የሚገኙ 6 ዞኖችና 5 ልዩ ወረዳዎች በአንድ ክልል ለመደራጀት ውሳኔ ካስተላለፉ በኋላ ለመጀመሪያ ጊዜ ሲሆን፣ ሌላ የምክር ቤት አባል ወይዘሮ ለምለም ጭነሾም ሁለት አይነት ስሜት ማስተናገዳቸውን ለአሜሪካ ድምጽ ገልጿል።
ያው የህዝቡ ጥያቄ በአግባብና ጊዜን ባማከለ መልክ ጊዜን ጠብቆ በዲሞክራቲክ በሆነው መንገድ እየተመለሰልን በመሆኑ ደስ ብሎኛል። ያው መለያየቱ የሚያሳዝን ቢሆን ማለት የሚከፋን ቢሆንም ግን ያው የህዝብን ጥያቄ መሰረት ያደረገ ጥሩ ውሳኔ ተወስኖ ብዙ ዲሞክራቲክ በሆነ መንገድ ምርጫ በተካሄደ በተሻለ ምርጫ ህዝቡ አምኖ ውስጡ ተቀብሎ ያደረገው በመሆኑ እጅግ ደስተኛ ነን።
ለሁለቱ አዳዲስ ክልሎች የሚካፈል ከ56 ቢሊዮን በላይ ብር የክልሉ በጀት ሆኖ ጸድቋል። ምክር ቤቱ ነገ ሐምሌ 29 ቀን 2015 ዓ.ም ለአዲሱ ክልል ስልጣን ያስረክባል ተብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
አድማጮቻችን ለምሽቱ ያዝንላችሁን የመጨረሻ ዘገባ እናሰማችኋለን። የጨረ ሽብር እንቅስቃሴዎችና በአፍሪካ ውስጥ የሴቶችን ሚና የሚያስቃኘው የስመኝሽ የቆየ ዘገባ ይቀጥላል።
በአፍሪካ ሰላምና ጸጥታ ላይ አደጋ ከደቀኑ ስጋቶች ውስጥ ዋንደኛው በከፍተኛ ሁኔታ እየጨመረ የሄደው ሽብርተኝነት መሆኑን ጥናቶች ያመለክታሉ። የአፍሪካ ስልታዊ የጥናት ማዕከል ሰኞ ዕለት ይፋ ያደረገው መረጃ እንደሚያመለክተው ባለፉት 12 ወራት ብቻ እስላማዊ ታጣቂ ቡድኖች በሶማሊያና ከሰሃራ በስተደቡብ በሚገኙ የአፍሪካ ሀገራት ባደረሱት ጥቃት የሞቱ ሰዎች ቁጥር 22,288 ደርሷል። በመላው አፍሪካም እንዲሁ በሽብር ምክንያት የሚደርሱ ጥቃቶች በሺዎች ለሚቆጠሩ ሰዎች ሞትና ጉዳት እንዲሁም ከፍተኛ ለሆነ የሰውና የንብረት ውድመት ምክንያት መሆኑን ቀጥሏል። በእነዚህ የሽብር ጥቃቶች ሴቶች ዋና ኢላማ ናቸው። አሸባሪ ቡድኖች በተለይ በጾታ ላይ የተመሰረተ ጥቃት በማድረስ አሊያም ርዕዮተ ዓላማቸውን ለማሳካት እንደ አንድ መሳሪያ በመጠቀም ሴቶች ላይ የበለጠ ጉዳት ያደርሳሉ። ይህን በአፍሪካ የተንሰራፋ የሄደውን የሽብርና የጽንፈኝነት እንቅስቃሴዎች ለመክታትና በአፍሪካ በሚኖሩ ማህበረሰቦች ላይ እየደረሰ ያለውን ጥፋት ለማስቆም ታዲያ የሴቶችን ንቁ ተሳትፎና ጠንካራ አመራር እንደሚጠይቅ በጉዳዩ ላይ ያጠኑ ባለሙያዎች ለአሜሪካ ድምጽ ተናግረዋል። ባለፈው ሳምንት ከናይጄሪያ መከላከያ ዋና አዛዥና ሌሎች የናይጄሪያ ወታደራዊ ባለስልጣናት ጋር ተገናኝተው በተለይ በሳህል አካባቢ የተስፋፋ የሄደው ጽንፈኝነትን መከላከል በሚቻልበት መንገድ ላይ የተወያዩት በዩናይትድ ስቴትስ የመከላከያ ሚኒስትር የአፍሪካ ጉዳዮች ምክትል ሚኒስትር ቺዲ ብላይደን ከአሜሪካ ድምጽ ጋር በነበራቸው ቆይታ የጸረ ሽብር እንቅስቃሴዎች ሴቶችን ማከል ካላደረጉ የጸጥታ ችግሮችን ሙሉ ለሙሉ መፍታት እንደማይቻል አስመረውበታል።
We are not going to be able to solve the world's and global solutions in a way that
የሴቶች ድምጽ ካልተካተተ በስተቀር ሁሉን አቀፍ የሆነ ዓለም አቀፍ መፍትሄ ማግኘት አንችልም። ሴቶች የመፍትሄው አካል መሆን አለባቸው። ያ የሚሆነው ግን መንግስታት መፍትሄ ለማግኘት በሚያደርጉት ጥረት የሴቶችን ድምጽ እንዲያካትቱ በተቻለና አቅም ሁሉ ስንጥር ግፊት ስናደርግና ድምጻቸው መካተቱን ስናረጋግጥ ነው።
የተባበሩት መንግስታት ድርጅት ባለም አቀፍ ደረጃ በሚካሄዱ የሰላምና የጸጥታ ጥረቶች ላይ የሴቶች ተሳትፎ እንዲጨምር ጥሪ ማቅረቡን ተከትሎ በተለይ በምዕራብ አፍሪካ የሚኖሩ ሴቶች በቀጠናቸው ጽንፈኝነትን ለማስቆም በሚካሄዱ ወታደራዊ ጥረቶች ትልቅ ሚና መጫወት ጀምረዋል። በዩናይትድ ስቴትስ የሚሰጡ ስልጠናዎችም ጉልህ የሆነ የሽብር እንቅስቃሴ ባሉባቸው አካባቢዎች ሴቶች የተሻለ ሚና እንዲኖራቸው ለማገዝ እያደረጉ ነው። ብላይደን እንደሚሉት ይሄ አሜሪካ ሽብርተኝነትን ካለም ለማጥፋት በሚታደርገው ጥረት ትልቅ ስፍራ የምትሰጠው ነው።
We're the only nation that has a WPS legislation, what we call Women, Peace and Security for short.
በምናደርገው ነገር ሁሉ ውስጥ ለሴቶች ሰላምና ደህንነትን የምታካትት ብቸኛ ሀገር አሜሪካ ናት። ፖሊሲን ብንመለከት ሴቶች ሰላምና ደህንነትን በከፍተኛ የመንግስት ደረጃም ሆነ የመከላከያ መስሪያ ቤታችን ጨምሮ ከስር ባሉ ሁሉም ተቋሞቻችን ውስጥ እናካትታለን። ያ ማለት ስልጠና ስንሰጥ ወይም ደግሞ ልምድ ስናካፍል ሴቶችን ማካተታችንን እናረጋግጣለን ማለት ነው። ይህ ደግሞ በርካታ አጋሮቻችን የሚቀበሉት ነው። ምክንያቱም መፍትሄ ለማግኘት የተገፉም ይሆኑ ወይም በቁጥር አናሳ የሁሉም ህብረተሰብ ክፍሎች በተለይም ደግሞ የሴቶች አመለካከት መካተቱ ወሳኝ መሆኑ ይገባቸዋል።
ሴቶች የሽብርተኝነት ሰለባዎች ብቻ አይደሉም። አንዳንዴ ወደውም ይሁን ተገደው የወንጀሉ ቀጥተኛ ተሳታፊዎች ይሆናሉ። ለምሳሌ በአልሻባብ ውስጥ ያሉ ሴቶች በአብዛኛው በተለመደና ባህላዊ በሆነ መንገድ ሚስት በመሆን በአጥፍቶ ጠፊነት አሊያም በቤት ውስጥ ስራ በመስራት የሚሳተፉ ሲሆን አንዳንዴም የወሲብ ባሪያ ይደረጋሉ። በሴቶችና ጸጥታ ጉዳይ ላይ ጥናት የሚያጠኑትና ዋሽንግተን ዲሲ በሚገኘው ጆርጅ ታውን ዩኒቨርሲቲ የሚያስተምሩት ብላይደን እንደሚሉት ሴቶች ጽንፈኛ ቡድኖችን እንዲቀላቀሉ የሚያስገድዷቸው በርካታ ምክንያቶች እንደመኖራቸው መፍትሄውም ዘርፈ ብዙ ጥረቶችን ይጠይቃል።
It's never one-sided that defense or security was the only issue that I think
ጉዳዩ ከአንድ ወገን ብቻ የሚታይ አይደለም። ሰዎችን ወደ ብጥብጥ ወይም አለመረጋጋት የሚመራቸው የመከላከያ ወይም የጸጥታ ጉዳይ ብቻ አይደለም። የኢኮኖሚያቸው ሁኔታ ያሉባቸው ቅሬታዎችና ሰዎች ለመኖር የሚያስፈልጋቸው መሰረታዊ ነገሮች አለመሟላታቸውንም እናያለን። ስለዚህ ሴቶች ጽንፈኛ ቡድኖችን እንዳይቀላቀሉ ሂደቱን ለመክታት ስንሞክር ወደዛ የሚገፋቸው ምክንያቶችንም ነው አብረን እያየን የምንሄደው።
ብላይደን አክለው ሴቶች ሽብርን በመዋጋት ቁልፍ ሚና እንዲኖራቸውም ሆነ የጽንፈኛ ቡድኖች ሰለባ እንዳይሆኑ በመፍትሄነት ከሚያነሷቸው ሐሳቦች መካከል አክራሪነት ወይም የሽብር ተግባራት በማህበረሰቡ ላይ የሚያደርሱትን ተጽዕኖ እንዲረዱ ማድረግና ማስተማር ናቸው።
And that is making sure that they are informed, making sure that they understand the challenges and what could be
የሽብር ቡድኖች ወይም የአክራሪዎች አካል መሆን ምን ውጤት እንዳለውና የሚያስከትሏቸውን ችግሮች እንዲረዱ መረጃው እንዲኖራቸው ማድረግ መቻል አለብን። በእኛ በኩል ከዛም አልፈን ስር መሰረቱን እንመለከታለን። በመጀመሪያ ደረጃ አለመረጋጋቱን ያስከተሉ የጸጥታ ችግሮች በምን ምክንያት እንደተፈጠሩ እንቃኛለን። ሴቶችም ሆኑ ሌሎች ተጋላጭ የህብረተሰብ ክፍሎች እንደነዚህ አይነት ድርጅቶችን እንዲቀላቀሉ የሚያደርጋቸው ምን እንደሆነም እናጤናለን። እነዚህን ስናይ ችግሩ ከጸጥታ ጉዳይ እጅግ የገዘፈ መሆኑንም እንረዳለን።
የአፍሪካ ሴቶች በተለያዩ የሰላምና ጸጥታ ጥረቶች ቁልፍ ተዋናይ መሆን እንዳለባቸው የሚያሰምሩበት ሌላዋ የአሜሪካ ድምጽ ያነጋገራቸው የበጎ አድራጎትና የደህንነት መረብ ፖሊሲ ተሟጋች ተባባሪ ዳይሬክተር አሽሌ ሰበርማኒያን ሞንቶጎምሪ በበኩላቸው ዓለም አቀፉ ማህበረሰብ በሴቶች መሪነት የሚንቀሳቀሱ ጸረ ሽብር እንቅስቃሴዎችን መደገፍ አለባቸው ይላሉ።
But talk is one thing. To put that into action,
ንግግር አንድ ነገር ነው። ነገር ግን የምናወራው ወደ ተግባር እንዲቀየር መሬት ላይ ማውረድ መቻል አለብን። ስለዚህ በተለይም በምዕራብ ሀገራት የሚገኙ ተቋማት ራሳቸውን ከኋላ አድርገው ችግሩ ባሉባቸው ሀገራት የሚደረጉ ሀገር በቀል እንቅስቃሴዎች ከፊት እንዲቀድሙና እንዲመሩ ማድረግ አለባቸው።
የተከበራችሁ አድማጮችና ተመልካቾቻችን የዛሬ ዝግጅታችን በዚህ ተጠናቋል። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነበርኩኝ። ብርሃን ኃይሉ በቅንብሩ አብራን ቆይታለች። ጽዮን ግርማ ደግሞ ዋና አዘጋጃችን ናት። ከመላ ባልደረቦቼ ጋር በመሆን በዚህ እሰናበታችኋለሁ። መልካም የሳምንት ማብቂያ ይሁንላችሁ። Thank you.